ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 18 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና
እኔም አሉላ ከበደ ነን።
It is wonderful to be back in Kenya.
ኒያጄ ዋዜ፣ ጤና ይስጥልኝ፣ እንደምናችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው። ዛሬ በአባታቸው አገር ኬንያ ይገኛሉ። በአብይ ርዕስ ዘገባለን።
ይሄን ነገር ቢናገሩ በይፋ ነው እንግዲህ የሆነውን ነገር ግን ብሶታለን እኛ ወዳችንን አሞናልና የሚነግሩን ነገር ካለ ደስ ይለን። እንደተለመደው መጥተው ይሄ ትልቅ አገር ነው፣ ብዙ ድልድይ እየሰራችሁ ነው፣ ግንባችሁን ሰርታችኋል፣ በዚህ አሜሪካን ፓርቲስፔት ታደርጋለች፣ የሴኩሪቲ ከንሰርን አላችሁ፣ በዚህ በዛ በኩል እሱን አብረናችሁ እንቆማለን ብለው ከሄዱ አሁን እንግዲህ አስረግጠውን ሄደዋል ማለት ነው። የጠበቅነውን አገኘን ያን ያሉ እናንተ እናዋላል።
ዶክተር ዳኛቸው አሰፋ ናቸው። ሲያነጋግር በሰነበተውና ነገ በሚጀምረው የፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ዜና አቀባበልና የጉብኝታቸው ፋይዳ ዙሪያ ከሰጡት ትንተና የተወሰደ ነው። በምሽት ዝግጅት አለን።
ለዚህ ምሽት የሙዚቃ ቃና አይኖረንም። ክቡራትና ክቡራን አድማጮች ይቅርታ እንጠይቃለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። ጊዜ ካገኘን ግን አልፎ አልፎ አንዳንድ ሙዚቃ ጣልጣል እናደርግላችኋለን። ጽዮን ግርማ እጇ ላይ ምናምን ሳትይዝ አልቀረችም። አሁን የሰዓቱን ዋና ዋና ዜና አሉላ ያሰማናል።
የዩናይት ስቴትስና ኬንያ ዓለም አቀፍ ሽብር የደቀነውን አደጋ ለመከላከል በጋራ ይቆማሉ ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። በትላንትናው ዕለት ናይሮቢ የገቡት ፕሬዚዳንት ኦባማ ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ በዋናነት የሶማሊያዊን እስላማዊ ጽንፈኛ ቡድን አልሻባብን በመዋጋት ያደረጉትን ጨምሮ ስኬታማ የጸረ ሽብር መደጋገፍ ያሉት መጠነ ሰፊ የትብብር ግንኙነት በሁለቱ አገሮች መካከል መኖሩን ነው ኦባማ የተናገሩት። ኦባማ አክለውም ለበርካታ ዓመታት በዘለቀው የሶማሊያ ብጥብጥ ሳቢያ ከመኖሪያ ቀያቸው የተፈናቀሉ በብዙ መቶ ሺዎች የሚቆጠሩ ስደተኞችን ተቀብላ በማስተናገዷ ኬንያን አመስግነዋል። ሚስተር ኦባማ በዚህ ንግግራቸው ኬንያ ለእድገትና ብልጽግናዋ ደንቃራ ሆኖ የተደቀነባትን ፈተና ለመጋፈጥ ሀገራቸው ከኬንያ ጋር በመተባበር እየሰራች መሆኗን አመልክተው ሙስናን ለመዋጋት ላሳየት ቁርጠኝነትም ሚስተር ኬንያታን አወድሰዋል። የአገሪቱ ከፍተኛም ሆኑ የበታች ባለስልጣናት ጉቦ መቀበላቸውን ሊያቆሙ ይገባል ነው ያሉት ኦባማ። አዳዲስ የንግድ ስራዎችን ከመጀመር ዜጎች ይደናቀፋሉ ብለዋል። በኬንያ ያለውን የህገ ወጥ የዝሆን አደን አስመልክቶም ውይይት ያደረጉት ኦባማ በዩናይት ስቴትስ የዝሆን ጥርስ ሽያጭን ህገ ወጥ የሚያደርግ አዲስ ህግ አስተዳደራቸው የሚያረቅ መሆኑን ገልጠዋል። የተመሳሳይ ጾታ ግንኙነቶችን በተመለከተ ጥያቄ የቀረበላቸው የዩናይት ስቴትሱ ፕሬዚዳንት አንድ አገር በጾታ ዝንባሌና ምርጫቸው ሳቢያ ሰዎችን ማግለል የለበትም ሲሉ መልሰዋል። ኬንያና ዩናይትድ ስቴትስ በሶማሊያ መረጋጋት እንዲሰፍን፣ በአልሸባብ ቁጥጥር ስር ያሉ ቦታዎች ነጻ እንዲወጡ ይበልጥ ተቀራርበው መስራት እንደሚገባቸው፣ አገራቸው በተደጋጋሚ ለሶማሊያው ጽንፈኛ ቡድን ጥቃት የተጋለጠችባቸው የኬንያው ፕሬዚዳንት ኡሁሩ ኬንያታ በበኩላቸው ጥሪ አሰምተዋል። የተመሳሳይ ጾታ ጉዳይን አስመልክቶም የአገራቸው ጉዳይ እንዳልሆነ ነው የተናገሩት ኬንያታ። የቱርክ ተዋጊ ጀቶች በሶሪያ የሚገኘውን ራሱን እስላማዊ ግዛቶች በሚል የሚጠራውን ጽንፈኛ ቡድን የጦር ካምፖች፣ እግረኛ ጦሯ ደግሞ በሰሜናዊ ኢራቅ ያሉ የኩርዲሽ ሰራተኞች ፓርቲ በምህጻረ ቃሉም ፒኬኬ በመባል የሚታወቀውን ቡድን ይዞታዎች ሌሊቱን አጥቅተዋል። ዘመቻው በሰሜናዊ ሶሪያ ሰፊ ክልል ነጻ ቀጣና ያሉትን ለመፍጠር የታለመ መሆኑን ነው የቱርክ ባለስልጣናት የተናገሩት። የቱርኩ ጠቅላይ ሚኒስትር አህሜት ዳቡቱጎሎ አንካራ ውስጥ ለጋዜጠኞች በሰጡ ቃል አገራቸው የጀመረችው ዘመቻ አስፈላጊ ሆኖ እስከተገኘበት ጊዜ ድረስም ይቀጥላል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቅርቡ በብሩንዲ የተካሄደውን ምርጫ ተአማኒነት የሌለው ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ተቹ። ኦባማ አክለውም መንግስቱና ተቃዋሚዎች ወደ ድርድሩ ጠረጴዛ እንዲመጡ ሲሉም ጥሪ አሰምተዋል። ኦባማ ይህን ያሉት የብሩንዲውን ምርጫ የምርጫ ኮሚሽን ፕሬዚዳንት ፔሬ ንኩሩንዚዛን ያወዛጋቢው ምርጫ አሸናፊ ማድረግ በተገለጸበት ማግስት ነው። ቱኒዚያ የቱኒዚያ ፓርላማ ዛሬ በአገሪቱ አዲስ የጸረ ሽብር ህግ አጽድቋል። ይህ የጸረ ሽብር ህግ የጸደቀው በቅርቡ የደረሱትን በቱሪስቶች ላይ የተቃጡ ጥቃቶች ተከትሎ ነው። አድማጮች፣ ሰዓቱ አጫጭር ዜናዎች ነኙ ነበሩ።
አመሰግናለሁ አሉላ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 18 2007 ዓመተ ምህረት ምሽት ፕሮግራም ነው።
እነዚህ ግንኙቶች ደግሞ ሁልጊዜ ሰላማዊ የሆኑ ሳይሆን ውጣ ውረድ ወይንም ከፍና ዝቅ የሚልበት ጊዜ ነበረ።
ዶክተር ጌታቸው መታፈሪያ የፖለቲካ ሳይንስ ምሁር ናቸው። በኢትዮጵያና በአሜሪካ ግንኙነት በፕሬዚዳንት ኦባማ የኢትዮጵያን ጉብኝት ላይ የሰጡን ማብራሪያ አለ። ጋዜጠኛና መምህርት ርዕዮት ዓለም ውስጥ ስለ ፕሬዚዳንት ኦባማ ጉብኝት ምን ትል ይሆን?
እኔ ልደግፍና ላልደግፍ የምችለው እንዴት ነው መሰለት፣ መምጣቱን በራሱ ልቃወም አልችልም፣ ግን መጥተው ምንድን ነው የሚያደርጉት? የኢህአዴግ ባለስልጣናትን ብቻ አግኝተው ከሆነ የሚሄዱት የኢትዮጵያን እውነተኛ ገጽታ ተረድተው ሊሄዱ አይችሉም።
አጭር ቃለ ምልልስ አለን። አሁን የዕለቱ አብይ ርዕስ ይቀርባል።
ዩናይትድ ስቴትስ በዓለም ዙሪያ ለሚከናወኑ የሥራ ፈጠራ ክንዋኔዎች $1 ቢሊዮን መዋለ ንዋይ እንደምታፈስ ፕሬዚዳንት ባራክ ኦባማ ዛሬ አስታውቀዋል። ኦባማ ይህንን የመንግሥታቸውን ሐሳብ ይፋ ያደረጉት ኬንያ ዋና ከተማ ናይሮቢ ውስጥ እየተካሄደ ላለው የዓለም የሥራ ፈጠራ ጉባኤ ዛሬ ንግግር ባደረጉበት መድረክ ላይ ነው። ናይሮቢ ከሚገኘው የምስራቅ አፍሪቃ ቢሮችን ዘጋቢያችን ጌብጃ ስሎ የላከውን ዘገባ ሰለሞን አባተ ይዞ ቀርበዋል።
It is wonderful to be back in Kenya.
ወደ ኬንያ ተመልሶ መምጣት ታላቅ ነገር ነው። ኒያጄ ዋዜ
ጤና ይስጥልኝ፣ እንደምን አመሻችሁ፣ እንደምንድናችሁ መሆኑ ነው በኪስዋሂሊ አፍ። ፕሬዚደንት ኦባማ እንደ አሜሪካ ፕሬዚደንት የመጀመሪያውን ጉብኝታቸውን ኬንያ ውስጥ ሲያደርጉ ለተገኙት የዓለም የሥራ ፈጠራ ጉባኤ አባላት ተሳታፊዎች ሰላምታ እያቀረቡ ነው። ይህ የኬንያ ጉብኝታቸው ለፕሬዚደንታዊ መንግሥታዊ ሳይሆን የግል ጉዳይም ነው። ይህንን ራሳቸው ናቸው ያሉት። የአባታቸው የትውልድ ምድር አሁንም ብዙ የሥጋና የደም ዘመዶቻቸው እዚያው አሉ። ከዚህ አጭር የአባት ሀገር ናፍቆት መግቢያ ሰላምታ በኋላ ኦባማ ፈጥነው ወደ ጉዳያቸው ገቡና ባለፈው የሞሮኮ ጉባኤ በተገባው ቃል መሠረት ሥራ ፈጠራን በዓለም ዙሪያ አዳዲስ ሥራዎችን ለመክፈት፣ ለማሳለጥ፣ ለማቀላጠፍና ለማስፋት እገዛ ይውላል የተባለውን የአሜሪካ የገንዘብ ድጋፍ ይፋ አደረጉ።
Today I am proud to announce that not only did we make our goal, we surpassed it. We secured more than $1 billion.
ዛሬ ግባችንን መምታታችንን ብቻ ሳይሆን አልፈነውም ሄዳችንን ሳውጅ በኩራትና በደስታ ነው። ከባንኮች፣ ከድርጅቶች፣ ከበጎ ፈቃደኞች እንደናንተ አይነቶቹን ሥራ ፈጣሪዎች ለማገዝ ከ1 ቢሊዮን በላይ ለማሰባሰብ ከ1 ቢሊዮን በላይ ለማሰባሰብ አዲስ ቃሎችን አግኝተናል።
ከዚህ ገንዘብ ግማሹ የሚፈሰው ሴቶችና ወጣቶች በሚፈጥሯቸው ሥራዎች ላይ መሆኑንም ፕሬዚደንቱ አስታውቀዋል። ይህ በሚስተር ኦባማ የተጀመረ ዓለም አቀፍ የሥራ ፈጠራ ጉባኤ ዛሬ ናይሮቢ ላይ ሲካሄድ ለስድስተኛ ጊዜ መሆኑ ነው። በጉባኤው ላይ ከ1000 በላይ ሥራ ፈጣሪዎች ከዓለም ዙሪያ የተሰባሰቡ ሲሆን ከመካከላቸው የሚበልጡት የአፍሪካ ተሳታፊዎች ናቸው።
So this is our first global entrepreneurship summit in sub-Saharan Africa. We wanted to come here. I wanted to be here because Africa is on the move.
ይህ ጉባኤ ከሰሃራ በስተደቡብ ሲካሄድ ያሁኑ የመጀመሪያው ነው። እዚህ መምጣት ፈልገን ነው ያደረግነው። እኔ ራሴም እዚህ መምጣት ፈለግኩ፣ ምክንያቶቹም አፍሪካ ወደፊት እየተጓዘች ነው።
የጉባኤውን መክፈቻ ከፕሬዚደንት ባራክ ኦባማ ጋር አብረው የመሩት የኬንያ አቻቸው ኡሁሩ ኬንያታም የአሁኑ ክንዋኔ በመላ አፍሪካ ላለው ፈጠራና ተሰጥኦ ማሳያ ነው ብለዋል።
You all know that for a decade now, the economies of Africa have been the
የአፍሪካ ምጣኔ ሀብት ለአስር ዓመታት ያህል ከመላው ዓለም እጅግ በፈጠነ ሁኔታ እያደገ መሆኑን ሁላችንም እናውቃለን። ከቁጥሮቹ ጀርባ ለአፍሪካ ትንሣኤ ራሱን ያስገዛ አዲስ ትውልድ አለ።
ፕሬዚደንት ኦባማ ኬንያ ውስጥ ዛሬ ከተገኙበት ጉባኤ በተጨማሪ ነገም ከሀገሪቱ መንግሥት ባለሥልጣናት ጋር ውይይት ያደርጉና ነገ ማምሻውን አዲስ አበባ ገብተው ያድራሉ። በዚህ የኢትዮጵያ ቆይታቸው ከኢትዮጵያ ባለሥልጣናትና ከአፍሪካ ኅብረት አመራር ጋርም እንደሚገናኙ ተገልጿል።
ከአሜሪካ ድምፅ የሚተላለፍላችሁን ስርጭት ነው አድማጮች እየተከታተላችሁ ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ነበር።
Change is gonna come. ለውጥ እየመጣ ነው። ሳምኩክን ነው ያሰማናችሁ። የጽዮን ግርማ ምርጫ ነበረ። ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዝግጅት በኦባማ የኢትዮጵያ ጉብኝት ላይ አንድ ምሁር የሰጡንን ትንታኔ ሁለተኛ ክፍል የያዘ ነው። ሲያነጋግር በሰነበተውና ነገ የሚጀምረው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ዜና አቀባበልና የጉብኝታቸው ፋይዳ ትንታኔው የሚያተኩርባቸው ጭብጦች ናቸው። ትዝብትና ምሁራዊ ትንታኔውን የሚሰጡን እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ሲያስተምሩ የቆዩትና በኢትዮጵያ ወቅታዊ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተር ዳኛቸውን ያወያየው አሉላ ከበደ ነው። የምሽቱ ሁለተኛ ክፍል ዝግጅቱ በትናንትናው ምሽት የተነሳን ነጥብ መለስ ብሎ በማስታወስ ይጀምራል።
አንድ የታላቅ አገር መሪ፣ የዓለም መሪ የሚባል ሰው ወደ ኢትዮጵያ ሲመጣ በመንግስት በኩል አሁን እንደገለጹት የተረጋጋ አገር መሆኗን ወደኛ መምጣታቸው ይሄን ያንጸባርቃል ከሚለው ባሻገር በተጨባጭ ምን አይነት የሚጠበቁ ለውጦች አሉ? የትኞቹን ነገሮች ትርጉም ባለው መልኩ ተጽዕኖ እንዲያደርጉ ሰው ይጠብቃል? ከተለያዩ ወገኖች የሰሙት ካለ
ከተለያየ ወገን የሰማሁት ልንገር። አንዳንድ የኦፖዚሽን ፖለቲካል መሪዎች ቢያነጋግሩን በጎ ነው ብለዋል። በሌላ በኩል ግን ቅዋሚው ልንገር፣ ይኸው 547 መቀመጫ 547ቱንም ወስጃለሁ ያለ መንግስት በበነገታው እንዳልከው ትልቁ የአሜሪካን ሊዲንግ ዲሞክራሲንን በዓለም የሚል መሪ መምጣቱ ብዙ ሰው አሳዝኗል። እንዲያውም taking it as a slap on the face
የሰውን ቅሬታ እንደማባባስ ይቆጠራል እያሉ ነው።
ቅሬታ አለ በቃ ባይሆን ጥሩ ነበር የሚሉ አሉ። ከዛ ወደፊት ይወጣል እነኚህ ታስረው የተፈቱ ልጆች የተደረጉት ነገር እነኚህ ወጣት ሴቶች ላይ የተደረገው ወንዶቹ ላይ የተደረገው ነገር በአለም ደረጃ ይፋ በሚሆንበት ጊዜ የሚገርም ይሆናል ግድ የለም
የዞን 9 ጋዜጠኞችና ሌሎች በስፋት ላይ የሚገኙ ጋዜጠኞች ይያሉ ነው
ወንዶች ላይ የተደረገው ነገር ይፋ በሚሆንበት ጊዜ አሁን ላውራ አልፈልግ ራሳቸው ይናገሩታል እና ከዛ ይሄ ሁሉ ሆኖ 547 መቀመጫ እግዚአብሔር ያሳየ እንደዚህ አይነት ሞከሪ ኦፍ ዲሞክራሲ እንደዚህ አይነት ሾው ፕሪፖስተረስ የሆነ ይውሸት ላይ ፕሬዚዳንት ኦባማ በመምጣታቸው ብዙ ሰው ተናዷል። እኔንም ጨምረኝ ዋናው ተናዳጅ አንደኛው እኔ በግለሰብ ደረጃ ነው ማለት እንደዛ ነው እንጂ ምንም አይነት ምንም እኔ ትልልቆቹንም ተቃዋሚ ኃይሎች ብቻለሁ የቆዩትን መካከል ያሉትን ማውርቻለሁ ለማነጋገር ያነጋግሯቸውና እኔ ልንገር አሉላ ህዝቡ በጣም ዲሳፖይንትድ ነው ማለት ተወለላ ነገር ይሰሩልናል እንጂ አሁን ያነጋገርከኝ 5 እና 6 ሄሊኮፕተር የተሽከረከረ ነው እንደ ጉድ ዝቅ ብሎ እየወረደ ነው ቀድምማ በደውሎ ነው ሰባው ነበር
ተበቃው ተጠናክሯል ባክባው
ይሄ ነው ሴኩሪቲው ነው ተረፈን ይሄ ነው ሌላ ነገር አለ ኮርነሩ ብረት ያዙ ወታደሮች መሽከርከር ነው የተረፈን ነው
ዶክተር ዳኛቸው የገለጹት አይነት ቅሬታ ከግራ ከቀኝ ከተቃዋሚ ወገኖች በሚሰማበት በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ አንድ ፓርቲ ሙሉን ጠቅሎ የወሰደበትን አገር ፕሬዝዳንት ባራክ ኦባማ መጎብኘታቸው የሰውን ቅሬታ እንደማባባስ ይቆጠራል ያሉትን በሌላ አንጻሩ ደግሞ እሳቸውን ተከትሎም የዓለም መገናኛ ብዙሃን ኢትዮጵያ ሌላ ጊዜ ከምትነሳው በበለጠ የዓለም አይኖች ሁሉ የሚያርፉባት አገር አያደርጋትም ወይ? ፕሬዝዳንት ባራክ ኦባማ ራሳቸው በአዲስ አበባ ተገኝተው በቀጥታ ግፊት ሊያደርጉባቸው የሚችሉ ጉዳዮች ይኖራሉ እስከሚለው መከራከሪያ የሚያነሱ ይህም ጥቅም ነው የሚሉ ወገኖች አሉ። እርሱን ያዩታል?
ጥሩ እኮ ነው ልጅ አሉላ። እኔ የምልህ እሱ ሊመጣ ይችል ይሆናል። ዲሞክራቲክ አገር ነኝ ብላ ያለች አገር 547 መቀመጫ እኔ አሸንፍ ያለው ብለው በፊት ለፊት የወጡ ሰዎች ናቸው እነኚህ ቡድና ሰዎች እና ፕሮባብሊ ስለ ኢትዮጵያ ሲል ኢንዳይሬክትሊ አሁንም ያነሳልኝ ከጀርባ ምንድነው የሚካሄደው ብለው ሲሉ ይሄ አድቫንቴጅ ይኖራል ምትለው ተራብስ ይኖራል አይመረን ክፍት አድርጌ ልቀበል ይችል ይሆናል አሉላ። ጥሩ ጥያቄ ነው።
የወጡ ዘገባዎች አሉ። አሁን የእሳቸው መሄድ ምክንያት በመሆኑ የተነሳ የዋሽንግተን ፖስት፣ ፎሬን ፖሊሲ ማጋዚን፣ የዓለም መገናኛ ብዙሃን ግራ ቀኝ ጉዟቸውን ተንተርሰው መሄድ የለባቸውም እስከሚለው ድረስ እየዘገቡ ነው። ለማቀፍ የሰብአዊ መብት ተቋማት በዝርዝር እየጻፉ ነው። ታዋቂ ግለሰቦች፣ የፖለቲካ ጉዳይ ተከታታዮች እየጻፉ ነው። ከሄዱ በኋላም እንዲያመጡ ወይንም ደግሞ ግፊት እንዲያረጉባቸው የሚፈልጉባቸውን ጉዳዮችም እያነሱ ነው። ከዛ አንጻር እንደው አንድ ሁለት ጭብጦችን በጣም ቀጥተኛ የሆኑ ጭብጦችን ላንሳለሁ።
አሉላ በዛ ሳይድ ያለው አንተ ለምታቀው ጥሩ ነው አልኩ። ዲ ዋሽንግተን ፖስት አላነብ ዲ ኦል ታይምስ አላነብ ነገሩ ነው ማለት። እኛ ግን እንደ ኢትዮጵያዊ ነው ማለት እኛ እንደዚህ አይነት ሁኔታ ከተፈጠረብን በኋላ ፓርቲዎች እየተከፋፈሉ የተቃዋሚ ፓርቲ የሚባለው ኮምፕሊትሊ ዲስሜምበር አድርገው በቃ ዝም ብለው እኛ ሸንፈናል ብለው ባሉበት በነገታ ላይ አሜሪካን ምል ፕሬዚዳንት መምጣታቸው እኔ በበጎ የኢትዮጵያ ሕዝብ ያዋል ብያለሁ። ግን እንዳልከው አቴንሽን ይስባል፣ አንዳንድ ጥያቄዎች ሊነሱ ይችላሉ ምትል ከሆነ ከዛ ካለበት ቦታ ፐርሃፕስ እኔ ከዚህ ሆኜ እሱን ጃጅ ላረግ አልችልም አሉላ። ግን በኦቨርኦል ግን ለአንዳንዶቻችን እዚህ ላለን ለብዙዎቹ ነው የኢትዮጵያ ሕዝብ ማለት ትዞታል አልኩ። እኔም አናግራቸው የመንገዱ ያሉት ሰዎች ያሰድ ምን ተከማለው ለኛ ምንም ነገር የለውም ነው ብለው ይሄ በሌላ በኩል ደግሞ የሚያገኙት ልንገር እንግዲህ ሰዎች ነው የሚገርም አይነት የሞራል እንት ነው ያገኙ ያሉት። በቃ መጣ የአሜሪካን ፕሬዝዳንት እናንተ ዲሞክራሲ የለም ትላላችሁ፣ ሩል ኦፍ ሎው የለም ትላላችሁ፣ በቃ ከመካና መዲና በቃ ዋናው ወይም የሮም ፖፑ መጣ ትልቁ ካርዲናል ሲመጡ ካንድ ቦታ ይሄ እናንተ ወሬ ነው ብለው ያሉናል። በቃ እኛ አግኝተናል አልቲሜትሊ መጥቶ የማያውቀውን የአሜሪካን ፕሬዚዳንት ይሄው መጣ። ዲክቴተርሺፕ እና ኦቶሪቴሪያን ብትሆኑ ኖሮ አይመጡም ነበር ሰውየው ነው እየተባለ ያለ።
ተቀባይነት ከማግኘት ጋር ነው የተነጻጸረው ነው የሚሉን።
ተቀባይነት ከማግኘት ጋር ነው። ይሄ እኮ የቅቡልነት ጥያቄ እኮ ነው። እኛ በቃ ተቀባይነት አግኝተናል፣ በአለም ስታቹራችን ከፍ ያለ መንግስት ነን፣ እዚህ ዝም ብላችሁ ወዲያ ወዲህ ታወራላችሁ ነው እየተባለ ያለ። በዚህ በኩል ችግር ተፈጥሯል። ግን at the end of the day ህዝቡ ነው የሚወስነው እንጂ ኦባማ ፈርማቸውን ጨርሰው ቢመጡ ኖሮ ኢትዮጵያ ህዝብ በደስታ ነው የሚቀበላቸው።
ስለሳቸው አይደለም
ብሎ ስለመጡብን ነው አወዛጋቢና ችግር የፈጠረው ነው። ምን ለጎበዞቹ 24 ሰዓት አሁን ስፒን ዶክተሮቹ እየሰሩ ነው። ምክንያቱም ቴሌቪዥን የለንኛ ሬዲዮን የለን። እናንተ ናችሁ እኮ ትንሽ ዊንዶ የሰጣችሁን እቺንም ለመናገር የኔ ወንድም።
አንድ ነጥብ ገፋ አድርገን እናንሳ። ዶክተር ዳኛቸው በሳቸው ጉብኝት ታቢያ የሰውን ቅሬታና መቆርቆር ብርሃን እንዲያዩ ያደርጋል ከሚለው ሐሳብ አንስቶ ከዚህ ቀደም አፍሪካን በጎበኙበት ወቅት በዓለም ከፍተኛ ትኩረት የሳብ ንግግሮችን አድርገዋል። የጋናው ተጠቃሽ ነው እንደሚያስታውሱት አፍሪካ በጠንካራ መዳፍ ህዝባቸውን ተጭኖ የሚገዙ አምባገነኖች ሳይሆን ጠንካራ ተቋማት ነው የምትሻው ያሉበትን ንግግራቸውን ብዙዎች ያስታውሳሉ። ግፊት እንዲያደርጉበት የሚፈለገውን ሐሳብ ሲያጸኑ ታሪክ ከመንፈሰ ጠንካራው የአፍሪካ ህዝብ ጎን ነው ያሉበት ንግግር ይነሳል። በተመሳሳይ ለሙስሊሙ ዓለም በግብጽ ያደረጉት ንግግር ይጠቀሳል። የአፍሪካ መሪዎች መቀመጫናት አዲስ አበባ በአፍሪካ መሪዎች ጽፈት ቤትም ተገኝተው ንግግር እንደሚያደርጉ ከኢትዮጵያ ጠቅላይ ሚኒስትር ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ ጥያቄዎች እንደሚቀበሉ ይሄ ሁሉ ይጠበቃል። ያቺስ ጠባብ መስኮት
አሉላ ይሄ ሳይለንት ዲፕሎማሲ የሚባለው ነገር ትተው መተው እንደዚህ በፊት ለፊት ወጥተው እንደዚህ ቢሉልን ደስ ይለኛል። ሁላችንም እኮ ደስ ይለናል። ግን ይሄ በጣም አስቸጋሪ ነው ለማሰብ ነው። እንዳልከው እቺ አፍሪካን መዲና ተበላለች ኢትዮጵያ ብዙ ነገሮች አሉ። እኔ አይመስልኝም ግን ቢናገሩልን አንዳንድ ነገሮች መስተካከል አለባቸው። እኔም እኮ አዲስ አበባ መምጣት የለባቸውም ከዋሽንግተንም ሊሰሩ ይችሉ ነበር ነው ብለ ምልክት አላየንም። እና ቢናገሩልን ፕሮሰሱ እንዴት ነው? ሩል ኦፍ ሎው እንዴት ነው? የፕሉራሊዝም ጥያቄ እንዴት ነው? እስረኞች ለምን አትፈቱ? ለምንም ትንሽ ፓወር እንደው ለማጋራት አትሞክሩ? እግዚአብሔር ያሰ እኔ እኮ ንግር 100% እኮ ብሎ ነው የወጡ ጎበዞች ናቸው። በቃ ከዚህ ወዲህ በቃ ማንን የሚሰቡት የላቸው። ትቀልዳለን። ኦባማም እኮ መጣ ነው ተናገረ እኮ። እና ይሄን ነገር ቢናገሩ በይፋ ነው እና ለሲስቲ እንግዲህ የሆነውን ነገር የኢትዮጵያ ህዝብ አሜሪካኖችን የሚጠላ ህዝብ አይደለም ታውቃለህ። እንግዳችን ናቸው መጡ የመንግስት ብቻ አይደሉም ኢትዮጵያም ህዝብ ይቀበላቸዋል እኮ ምንም ችግር እኮ የለውም ያደለም ጥያ ግን ብሶታለን እኛ ወዳችንን አሞናልና የሚነግሩን ነገር ካለ ደስ ይለናል። እንደ ተለመደው መጥተው ይሄ ትልቅ አገር ነው ብዙ ድልድይ እየሰራችሁ ነው ግንባችሁን ሰርታችኋል በዚህ አሜሪካን ፓርቲስፔት ታደርጋለች የሴኩሪቲ ካንሰርን አላችሁ በዛ በኩል እሱን አብረናችሁን ቆማለን ብለው ከሄዱ ያው እንግዲህ አስረግጠውን ሄደዋል ማለት ነው። የተበቀነውን አገኘን ያንያሉ እናንተ ነው አላችሁ
ያኔ ምን አደረጉ ላይ እንነጋገራለን።
ነገርኩ ምንም ቻነል የለንም እናንተ ናችሁ አላችሁ ወይ ዶች ቬላ ነው በብዛት እናንተ ናችሁ ሌላ እኮ የለኛ ተዘክተን ያለን ሰዎች ነው።
እስኪ አሁንም ከሚጠበቁ ተስፋ ከሚደረግባቸው ነጥቦች አንጻር በቅርቡ የኢትዮጵያ መንግስት ከወሰደው ውሳኔ ጋር አንዱን እናዛምድና እንመልከት። ቀደም ያነሷቸው ወጣት ጋዜጠኞች አምደኞች ከአመት በላይ ለሚሆን ጊዜ ከታሰሩ በኋላ ተለቀዋል። የሰብአዊ መብትና የጋዜጠኞች መብት ተሟጋቾች ኢትዮጵያ በዓለም ዙሪያ ትልቋ የጋዜጠኞች መታሰሪያ አገር ሆናለች የሚል በየቀኑ የሚጽፉባት ጋዜጠኞች እስር ቤትነት በዋናነት የሚጠሯት አገር ሆናለችና ወደዛች አገር ሲሄዱ ጋዜጠኞች እንደታሰሩ ነው መሄድ የለባቸውም በሚለው ግፊት ሳይደረግ አልቀረም የሚል ትችት የሚያመጡ አሉ። ለነኚህ አራት ጋዜጠኞችና የኢንተርኔት አምደኞች መለቀቅ ለሌሎችም ተመሳሳይ ግፊት ይደረጋል። እነ ተመስገን ደሳለኝ እነ እስክንድር ነጋ በመጻፋቸው የታሰሩ ናቸውና እነሱም ይወጣሉ የሚል ተስፋ ያሳደሩ ወገኖች አሉ። የፖለቲካ እስረኞች ተብለው የሚጠሩት ወጣቶችን እነ ነጻነት አንዱ ዓለምን ከስር የሚያስወጣ ሁኔታ ይፈጠራል እስከሚለው የሚሄዱ አሉ። ተስፋ ይታዩታል በዚህ መንገድ
የተወሰኑ ልጆች የተፈቱት ምንም ጥርጥር የለውም ለፕሬዚዳንት ኦባማ ካሮስ ነው የሰጧቸው። እስኪኩን ግን ይዘዋል ዱላውን። እኛ አጠቃለን የለቀቅነው ለኦባማ ነው እንዳይባል ዋናው ነው ትራስሪ ይዘዋል ለማይፈቷቸው እነኛ ለቀናል። ምክንያቱም ኦባማ ኢስ ካሚንግ ፕሬሸር አለበት ከዳያስፖራም ይመጣውን ፕሬሸር ትንሽ እኛም እንደው አንድ ነገር እናሳይስ እዛ ያሉትም ዲፕሎማቶቻችን ይሉት ትንሽ ምልክት እንስጣሉ ፈቷቸው። ግን እነ እስክንድር ነጋን እነ ተመስገንን እነኝን ግን አይፈቱም ነው ምክንያቱም ፕሬሸሩ ጠንከር ያለ አይደለም። ምንም ነገር ያላደረጉ ወጣት ልጆች ነው ያሰሩት። እሱ ሲወጣ አለም ጉድ ይላል። አሁን እኔ አላወራ እና እኔ አልመሰለኝ እርግጥ ከሳቸው መምጣት ጋራ ነው ፍቹ የሚለው እሱ ማንም ኢትዮጵያ የሚያወራው ሪዮትም ቢሆን ተርሞን ጨርሳ ነው 5 አመት ተፈረደባት 4 አመት ከመናምን ታስ ሌላው የሚነግር ድንገራ አሉላ ጠቅላይ ሚኒስተሩ ከ15 ቀን በፊት ሲጠየቁ ተረሪስቶች ናቸው አሉ። ከ15 ቀን በኋላ ሲፈቱ አንደ ኢትዮጵያን ይዛሉ ምግስ መሰለ እንደውም ጠቅላይ ሚኒስተሩ የሚያቋይ መስለን መፈታታቸው በኋላ ነው የሚሰሙት እንደማንኛችን ነው በሬዲዮ ነው የሰሙት ነው ይሄ ነው በቃ እኔ ተሰማኝ ነገር ያለው አሉላ የራሴንም ስሜት ነገር ያለው ለሳሳት ይችላልው ግን ህዝቡ ምንም አይነት ፋይዳ የለውም ነው የሚለው።
መልካም አሜሪካና ኢትዮጵያ ከመቶ አመታት በላይ የዲፕሎማሲያዊ ግንኙነት ባራክ ኦባማ የመጀመሪያው የአሜሪካ ፕሬዝዳንት ሆነው ኢትዮጵያን ሊጎበኙ ነው። ጉብኝታቸውን አስመልክቶ ትዝብቶን ጨምሮ ለሰጡን አስተያየት ለጊዜው አመሰግናለሁ። ምን ተደረገ ምን አልተደረገ ምን መልሰን እናያለን። ዶክተር ዳኛቸው አሰፋ ለጊዜው አመሰግናለሁ።
አሉ ላይ ተጠብቃለሁ። እኔ ለመማር ለመስተካከል ዝግጁ ነኝ። እንገናኛለን። ደህና ሁንልኝ።
ዶክተር ዳኛቸውና ሉላን አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ምሽት ስርጭት ነው።
በኦባማ ጉብኝት ዙሪያ የጀመርናቸው ዝግጅቶች ይቀጥላሉ። ስለ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በቅርቡ ከአራት ዓመታት እስራት በኋላ የተፈታችው መምህርትና ጋዜጠኛ ርዕዮት ዓለሙ ምን ትላለች? ሰለሞን አባተ ትናንት ምሽት ላይ አነጋግሯት ነበር።
ርዕዮት ጤና ይስጥልኝ፣ እንደምን አመሸሽ?
እንደምን አመሻችሁ።
ደህና ነሽ? እንዴት ነው ስሜትሽ? ጤንነትሽ ሁሉም እንዴት ነው ከእስር ቤት ከወጣሽ በኋላ?
ደህና ነኝ እግዚአብሔር ይመስገን። ያው እስካሁን እንግዲህ እንግዳ ማስተናገድ ነው።
ብዙ ሰው ነው የሚመጣው። የውጭውን ነገር ለመድሽው ከአራት ዓመት በኋላ?
ያው እንግዲህ ለመድ እየሞከርኩ ነው።
ጥሩ ነው። ሰሞኑን ፕሬዚደንት ኦባማ አዲስ አበባ ይገባሉ። ከነገ ወዲያ ማታ ነው የሚገቡት፣ እሁድ ምሽት ላይ እና ለሁለት ቀናት አዲስ አበባ ይቆያሉ። አንቺ የተፈታሽው ከእሳቸው ጉዞ ጋር ተያይዞ ነው የሚል ስሜት አለሽ?
ብዙ ሰዎች እንደዚህ አይነት ጥያቄ ይጠይቁኛል እና እንዲህ አይነት ግምት አለ። ግን ነውም አይደለም ለማለት የሚያስችል ምክንያት አጣለሁኝ። ምክንያቱም ጊዜውን ስታስበው የእኔም ሆነ የዞን ዘጠኝ ግማሾቹ ልጆች መፈታት ይገናኝብሃል። በሌላ በኩል ደግሞ በጣም ብዙ የፖለቲካ እስረኞች አሉ። ከኔ መፈታት ቀን ጀምሮ ብታየው ደግሞ በጣም ብዙ ሰው እየታሰረ ነው። ስለዚህ ያው እንዲህ ነው እንዲያ ነውም ለማለት የሆነ ግራ የሚያገባ ነገር ነው ያለ።
ሰሞኑንም እንደዚህ አይነት ቅሬታ የሚያሰሙ ተቃዋሚዎች ነበሩ። ለመሆኑ ርዕዮት፣ አንቺ እንዴት ነው የምታስቢው? ልክ ነው መምጣታቸው ወይስ ደግሞ ልክ አይደለም ብለሽ ነው የምታስቢው? ትደግፊያለሽ ወይስ አትደግፊም ወደ ኢትዮጵያ መጓዛቸው
ነው? እኔ ልደግፍና ላልደግፍ የምችለው እንዴት ነው መሰለት መምጣቱን በራሱ ልቃወም አልችልም። ግን መጥተው ምንድን ነው የሚያደርጉት? የኢህአዴግ ባለስልጣናትን ብቻ አግኝተው ከሆነ የሚሄዱት የኢትዮጵያን እውነተኛ ገጽታ ተረድተው ሊሄዱ አይችሉም። የሆነ አዲስ መንገድ ወይ አዲስ ህንጻ አይተው ወይንም ደግሞ ስለ ልማቱ ወይም ስለ ውሸት ዲሞክራሲው ከኢህአዴግ ባለስልጣናት አፍ ሰምተው ብቻ የሚሄዱ ከሆነ ያንን በጣም እቃወማለሁ። መጥተው ግን ሊያገኟቸው የሚችሉ በትክክል ተቋሚ የሆኑ ፓርቲ አመራሮችን ሊሆን ይችላል አባላት ነው ወይም ደግሞ ከነጻው ፕሬስ ሰዎች ውስጥም ሊያገኙት የሚችሉት ሰው ካለና ስለ ሁኔታው ከሁለቱም ወገን መስማት የሚችሉበት አይነት ነገር ካለ ከዛ በኋላም ደግሞ በሚችሉት አቅም መስራት የሚችሉበት ሁኔታው ላይ ነገር ካለ መምጣታቸውን አልቃወምም። ስለዚህ የሚወሰነው መጥተው ከነማን ጋር ተገናኝተው ነው የሚሄዱት፣ ከዛስ በኋላ ደግሞ ምንድን ነው የሚያደርጉት የሚለው ነገር ነው መደገፊ ወይም ደግሞ መቃወሚ የሚመሰረተው በዚህ ላይ ነው የሚሆነው።
ርዕዮት፣ አሁን ፕሬዚደንት ኦባማ አዲስ አበባ እያሉ አንቺን ቢያናግሩሽ ምንድን ነው መናገር የምትፈልጊ ትባይ ምን ትያለሽ? ምንድን ነው የምትፈልጊው? ምን እንዲያደርጉ ነው ፕሬዚደንት ኦባማ የምትፈልጊው?
አዎ፣ ከኢትዮጵያ ጋር እንግዲህ አሜሪካ የጸረ ሽብር አጋር ናት። ያው በዚህ ምክንያት እንግዲህ ያለው መንግስት ይህንን እዚህ ላይ እየሰራ ያለውን ነገር በመጠቀም ሊያታልል የሚሞክርበት አይነት ሁኔታ አለ። ለምሳሌ እኛን አሸባሪ በማለት ማንኛውም ሊቃውመው የሚችለውን አካል በሙሉ በአሸባሪነት በመፈረጅ ዓለም አቀፉ ማህበረተሰብም እንደዛ እንዲያይ እንዲታይለት የሚፈልገው ነገር አለ። በእርግጥ ይህንን ማወቅ ይህንን አሸባሪ አለመሆኑ ማወቅ እና የኢትዮጵያን ተጨባጭ ሁኔታ ማወቅ ለማወቅ ከተፈለገ በጣም ቀላል ነገር ነው። ስለዚህ እንድናገር የምችለው ነገር ምንድን ነው? አንደኛ በጣም የፍትህ ስርዓቱ መዛባቱ መታወቅ አለበት፣ በእሳቸውም ዘንድ ሆነ በዓለም አቀፍ ማህበረሰቡ ዘንድ ያለው ሁኔታ። ለምሳሌ አባል ካልሆንክ ስራ ያለማግኘት፣ እንደገና ደግሞ የስራ እድገትን ማግኘቱም ይሆናል እድገቱም፣ አጠቃላይ መኖር የምትችለው ራሱ በዚህ ሰዓት ኢትዮጵያ ውስጥ አባል ከሆንክ ብቻ እየሆነ ያለበት ሁኔታ አለ። ለምሳሌ አሜሪካ ለኢትዮጵያ የምትሰጠው እርዳታ አለ? እነዚህ እርዳታዎችስ እንዴት ይዋሉ ነው ያሉት? በትክክል እውነት ለሚሰጠው አላማ ነው እየተዋለ ያለ ወይስ ገዢው ፓርቲ የበለጠ ጠንካራ የሆነ ጥንቻው እየፈረጠመ የሚቃወሙትን ሰዎች ሌሎች ፓርቲዎችን ለማዳከም እንደገና ደግሞ ሚዲያዎችን ዓለም አቀፍ ሚዲያዎች እንዳይሰሙ ለማቋረጥ ጃም ለማድረግ ለእንደዚህ አይነት ነገር ነው ወይ የተጠቀመበት ያለው? ይህንን ማጣራትና እዚህ ላይ እርምጃ መውሰድ መቻል አለባቸው። እና ገና ለገና ያው በጸረ ሽብር ትግል ውስጥ በዚህ አልሸባብ ወይም በሌላው አጋርናት በሚል ኢትዮጵያ ሌላው ነገር ሀገር ውስጥ ያለው የዲሞክራሲ አፈና ቸል ብለው ማለፍ እንደሌለባቸው መልእክት ላስተላልፍላቸው ፈልጋለሁ።
ለመሆኑ የሰሞኑ የአዲስ አበባ ሁኔታ ምን ይመስላል? ሪዮት ስትስይልኝ ሞክር እስቲ።
በቂ የሆነ መረጃ አለኝ ብዬ ብዙ ነገር ለማለት አልችልም፣ ግን አሁንም ሰዎች እየታሰሩ ነው። እኔ ከተፈታው ቀን ጀምሮ እንኳን ብናይ በጣም ብዙ ሰዎች እየታሰሩ ነው። በተለይ የአንድነት ፓርቲ ያው የቀድሞ ማለት ነው አባሎች የሆኑ ሰዎች እነሱ ላይ እንደዚህ ሰማያዊ ላይ እንደዚህ አይነት ነገር ያለው አነባለውኝ እና በጣም የሚያሳዝን ነገር ነው ያለው። ከፕሬዚዳንት ባራክ ኦባማ ጉብኝት ጋር በተያያዘ ራሱ ተጠርጥራቸዋል ተብለው በአልሸባብ ተብለው በጣም ቢጠረጠሩ የማይገባቸው ከእንደዚህ አይነት ጉዳይ በጣም የራቁ ሰዎች ሁሉ እየታሰሩ ነው የሚገኙት። እና ይህንን ስታይ ያው በጣም ከጊዜ ጊዜ እየከፋ ያለበት ሁኔታ ነው የመንግስት ሁኔታ የምታየው ማለት ነው።
አንቺ ራስሽ እንደገና እታሰራለሁኝ ጉዳት ይደርስብኛል ብለሽ አትሰጊም?
እሱማ በጣም ታስባለህ እንጂ ይህንንማ ካላሰብኩኝ ያው ኢህአዴግን አላውቀውም ማለት ነው። ምክንያቱም ከዚህ በፊት በሌሎች ብዙ ሰዎች ታያለ ከእስር ቤት ከወጡም በኋላ እንደገና ተመልሰው ተመሳሳይ እንቅስቃሴ ሲያደርጉ የተቃውሞ እንቅስቃሴ ሲያደርጉ ሲያገኛቸው ያው እንደውም የበለጠ በከፋ መልኩ እንደሆነ ሁለተኛው ወይም ሶስተኛው የሚሆነው ብዙ ሰዎችን ማስረጃ አድርጎ መናገር ይቻላል። እና የእኔም ጉዳይ ከዚህ ላይርቅ ይችላል እና አልታሰርም ወይም ደግሞ ሌላ ጉዳት አያገኘኝም የሚል ሞኝነት የለኝም። ምክንያቱም እስካላቆምኩኝ ድረስ ወይም እስካልተውኩኝ ድረስ እንደዚህ አሁን ለምሳሌ እንደዚህ አይነቶቹ ኢንተርቪዎች ራሱ አሁን ባለው መንግስት ሁኔታ ሪስኪ ናቸው። እና ያው ግን ሪስኩን ወስደህ ነው ትግል ውስጥ ስትገባ እንጂ አልታሰርም የሚል ሞኝነት የለኝም።
ሪዮት በጣም አመሰግናለሁኝ። እንግዲህ ሰላም እንደምትሆኚ ተስፋ አድርጋለሁኝ። ጤንነትሽን ጠብቂ። መልካም ምሽት። በጣም እግዜር ይስጥልኝ።
አሜን። አመሰግናለሁ።
እኔም በተራዬ ሰለሞንንና እንግዳውን ሪዮት አለሙን አመሰግናለሁ። አድማጮች፣ በፕሬዚዳንት ባራክ ኦባማ የኬንያና የኢትዮጵያ ጉብኝት ላይ ያተኮረው ልዩ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ውይይት
ታሪኩ ከመቶ ዓመት በላይ ሄዶ ከ1903 ዓ.ም ጀምሮ በሁለቱ አገራት መካከል የነበረው
አሁን ቀጣዩ ውይይት ቃለ ምልልሳችን ኢትዮጵያና ዩናይትድ ስቴትስ ታሪክ፣ ዲፕሎማሲ፣ ትንታኔ በሚል ርዕስ በሞርጋን ስቴት ዩኒቨርሲቲ ዓለም አቀፍ ጥናቶች መርሃ ግብር የፖለቲካ ሳይንስ መምህሩ ዶክተር ጌታቸው መታፈሪያ የዛሬ 7 ዓመት ጥናታዊ መጽሐፍ አውጥተው ነበርና ይህንኑ ተንተርሶ የተካሄደ ነው። ዶክተር ጌታቸው መታፈሪያ በመጪው የፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ላይ የሚያስቡትንና በምርምራቸው ውስጥ የሚያካተቱትን በኢትዮጵያና በዩናይት ስቴትስ መካከል ያለውን ግንኙነት ይመለከታሉ። ወደ ቃለ ምልልሱ ልመልሳቸው።
ታሪኩ ከመቶ ዓመት በላይ ሄዶ ከ1903 ዓ.ም ጀምሮ በሁለቱ አገራት መካከል የነበረውን የፖለቲካ ግንኙነት እንዴት ተጀመረ? ዲፕሎማሲ ውስጥ ምን አይነት ውጣና ውረድ ነበረው? አሁን ደግሞ ባለው በወቅቱ በተለይ ኦባማ ሲመረጡ በዛን ጊዜ የነበረው የሕዝቡ ጥያቄ ምን እንደነበረ፣ የዴሞክራሲ የሰብአዊ መብት ጥሰቶች፣ እነዚህ ሁሉ በኢትዮጵያ ውስጥ የታዩ ስለሆነ ምናልባት እኚህ አዲሱ ፕሬዚዳንት አዲስ እይታ ይዘው ስለሚመጡ ያን ያሻሽላሉ ብሎ ተስፋ ያደረገ ጽሁፍ፣ ተስፋ ያደረገ መጽሐፍ ነበረ።
ዶክተር ጌታቸው እርስዎ የኦባማ ፖለቲካ የኦባማ ዲፕሎማሲ በአፍሪካ ላይ የሚከተሉት ውድቅ ነው፣ ፎርሸዋል ነው የሚሉት?
አሁን አሁን ምክንያቱም ኦባማ ሲመጣ ብዙ ተስፋ ነበረን። አዲስ እይታ መነጽሩም ደግሞ ከሌሎቹ የአሜሪካ መሪዎች የተለየ መነጽር ላይ የተለየ እይታ እንዳለው ከተጎዳው አካል ከተጎዳው ክፍል እንደመጣ ከጥቁር ከድሃ የሶስተኛው ዓለም ብሶት በቅርብ የሚያውቅ ያወቀም ከህዝብ ጋር የሰራ ሰው ስለነበረ በአፍሪካ እንዲሁም ደግሞ በአሜሪካ ውስጥም ደግሞ በዚህ በደሃው አካባቢ ትልቅ ለውጥ ያመጣል ተብሎ ታምኖበት ነበር። አንድ ነገር መጥቀስ ያለብኝ አሜሪካ ፕሬዝዳንት ከተሆነ ሁሉ ነገር ጨብጦ ይላል ማለት አይደለም። የአሜሪካ ያስተዳደር ሁኔታው checks and balance የሚሉት ሁኔታ አለ። ፕሬዝዳንቱን የሚቆጣጠረው አለ፣ ህግ አውጪው አለ። በዛ ላይ ደግሞ የሞራል የበላይነት ብቃት ያለው ሱፕሪም ኮርት የሚባለው ከፍተኛው ፍርድ ቤት አለ። በእነዚህ መካከል ነው ፖለቲካው የሚካሄደውና ኦባማ እንደ አፍሪካ ሀገሮች ዲክቴተሮች ሁሉ ነገር ሊመራ አይችልም። ሐሳብ ያቀርባል፣ ሐሳቡ መጽደቅ አለበት፣ ያለ በለዚያ እንደፈለገው ሊፈነድቅ አይችልም። ያ ችግር እንዳለው ይገባኛል። በሌላ መልኩ ደግሞ ዝም ብሎ ለምሳሌ አጥፊ ሀገሮችን መክሰስ የሚያስፈልገውንም እርዳታ መከልከል ይያለ ከደሃው ጋር አንድ መንግስት አንድ መሪ ከደሃው ጋር መዋል አለበት እንጂ ከሀብታሙ ከባለ ጸጋው ከመሪዎች ጋር ከዋለ ለነገ ፖለቲካ ጥሩ አይደለም። እና ኦባማ በዛ በኩል በኢትዮጵያ ውስጥ ለምሳሌ የሰብአዊ መብት አለመከበር ሲኖር የፖለቲካ ምህዳሩ እየጠበበ የሚሄድበት ጊዜ ጥቂት ሰዎች ያለ ቅጥ እየከበሩ ያ አከባበራቸውን ደግሞ አጠያቂ በሆነ ሁኔታ እየሆነ በሚሄድበት ጊዜ ይህ ዘላቂነት አለው ሰላም ሊያመጣ አይችልም በአንድ ሀገር ላይ። እንግዲህ ኦባማም ቢሆን ከመሪዎች ጋር ሳይሆን ከህዝብ ጋር መሆን አለበት። እርግጥ እንደ ፖለቲካል ሳይንስ አስተማሪ የፖለቲካውን ሁኔታ ነው የሚያየው መንግስት። የቀኑ መንግስት ነው አንድ መንግስት የሚረዳ ህዝብን
አይደለም ማለት ነው።
አይመከታው ያለውን መንግስት ብቻ ነው እንትን የሚለው። ግን ያም ሆነ ይህ ግን መንግስትም እየረዳ አረ ህዝቡም እኮ ተጎድቷል እያለ መጮህ አለበት። እና በዛ ምክንያት ፕሬዚዳንት ኦባማ አፍሪካን ጎድተዋል። እንደ ተመኘነው አልሆነም። በኢትዮጵያ ላይም እንደዚሁ ቱል መጥፎ አሻራ የጣሉ ይመስለኛል።
ምንድን ነው አሁን የፕሬዚደንት ኦባማ ጉብኝት ፋይዳ ወደ ኢትዮጵያ የሚያደርጉት? እንግዲህ እሳቸው የመጀመሪያው ፕሬዚደንት መሆናቸው ነው። ወደ ኢትዮጵያ ሲሄዱ እንዳይሄዱም ብዙ ጥሪ ሲደረግ ነበረ። ወደ ኢትዮጵያ የሚሄዳቸው ነገር ያስደሰታቸው ደግሞ ብዙዎች አሉ። ምንድን ነው ትርጉሙ? ኦባማ ሄዱ አልሄዱ ለኢትዮጵያ የሚሰጠው ጥቅም ምንድን ነው? አንድ የአሜሪካ ፕሬዚደንት ሌላኛውን ሀገር ጎበኘ አልጎበኘ ምንድን ነው ያለው ትርጉም?
አሁን እንግዲህ አንድ ፖሊሲ ሲወሰድ ደጋፊም ተቃዋሚም አለ። የአንድ እንግዲህ የመሪ ዋናው ተግባር እነዚህን ተቃውሞች ለማቀዝቀዝና ወይም ደግሞ ቁጥራቸውን ለማሳነስና ደጋፊዎችን ለማብዛት ነው። ግን የኦባማ ወደ ኢትዮጵያ መሄድ አንደምታው ምንድን ነው በሚባለው ላይ ሶስት አይነት አመለካከት አለኝ። አንደኛ ለአሜሪካ ትልቅ አንደምታ አለው። የንግድ በር ለአሜሪካን ነጋዴዎች ካለፈው የበለጠ ይከፍታል። ከኦባማ ጋር የሚሄዱ ነጋዴዎች እንዳሉ ይሰማኛል እና ያ ይከፈትላቸዋል ለአሜሪካኖች። ሌላ አዲስ አበባ ብቻ እኮ አይደለችም። አዲስ አበባ የአፍሪካ ዋና ከተማ ነች። አዲስ አበባ ውስጥ ያለው የአፍሪካ ህብረት መቀመጫ አለ። ያንን ሄዶ መጎብኘቱ እዛ ላይ መገኘቱም ደግሞ ለአፍሪካ እውቅና እንደሰጠ ለአፍሪካ ፖለቲካ ድጋፍ እንደሰጠ ነው የሚያሳየው። ያ ነው እንግዲህ ከአሜሪካ በኩል ሲታይ። ከኢትዮጵያ መንግስት ደግሞ ሲታይ ገዢው ፓርቲ የሚወስዳቸው ሁሉ በፕሬዚዳንት ኦባማ ቡራኬ እንደተሰጠው እንደተወደደለት ተቀባይነት እንዳገኘ ይመስላል። ሌላው ደግሞ ከአሜሪካ ከገናና መንግስት መሪ ጋር ተቀራርቦ ተቃቅፎ ፎቶግራፍ መነሳት ራሱ ደግሞ አንድ የፖለቲካ ፍጆታ የፖለቲካ ጥቅም ሊያስገኝ ይችላል ለገዢው ፓርቲ። እንግዲህ ሁለት ለአሜሪካ ያለው አንደምታ፣ ለኢትዮጵያ መንግስት ያለው አንደምታ ነው። ሶስተኛ ለኢትዮጵያ ህዝብ ደግሞ የሚሰጠው ጥቅም ምንድን ነው ከሚለው በዚህ በሸር ረብ አቀባበል ላይ በደህንነት በሴኪሪቲ መልክ የኢትዮጵያኖች መብት በተለይ በአዲስ አበባ አካባቢ የበለጠ ሊታገድ ይችላል። የመዘዋወር መኪና የመንዳት ሀሳባቸውን ደግሞ ወጥተው ለማሰማ መሞከር እዛ ላይ ህዝቡ ላይ ትልቅ ተጽዕኖ ያመጣል። ህዝቡ በቀጥታ ከዚህ ጉብኝት ትርፍ አያገኝበትም። የሚያገኘው ትርፍ እንዲሁ በድርቁ ዝም ብሎ ማዳመቅ ነው። እና ይህም ስል ግን በኢትዮጵያ የታወቀ ኢትዮጵያን ህዝብ እንግዳ ተቀባይነት እንዳለ ሆኖ ማየት አለብን። እና በዚህ አይነቱ ነው እንግዲህ የማየው በሶስት አይነቱ ለአሜሪካ ህዝብ፣ ለአሜሪካ መንግስት፣ ለኢትዮጵያ መንግስት እና ለኢትዮጵያ ህዝብ። እዛ ነው የማየው አንደምታ።
እርስዎ በግሎ ዶክተር ጌታቸው የፕሬዚደንት ኦባማን ወደ ኢትዮጵያ መሄድ ከሚደግፉት ኖት ወይስ ከሚቃወሙት ኖት?
እንዲሄድ እፈልጋለሁ። መጀመሪያ እንዲያውም ጋና ከመሄዱ በፊት ወይም ከመሄዳቸው በፊት የጻፍኩት ደብዳቤ ወረቀት ነበር፣ አርቲክል ነበር። መጀመሪያ መሄድ ያለባቸው እንዲያውም ኢትዮጵያ ነው። ምክንያቱም ኢትዮጵያ የአፍሪካ አገሮች ዋና ከተማ ነች፣ የአፍሪካ ህብረት መቀመጫ ነች። ከዛ ለ54ቱ የአፍሪካ አገሮች መልእክት ሊልኩ ይችላሉ። ለምሳሌ ጋና ውስጥ ያደረጉትን መልእክት ጋና ውስጥ ሆኖ ከማሰማት አዲስ አበባ የአፍሪካ ህብረት መቀመጫ ላይ ሆኖ ቢያሰሙ ደስ ይለኛል። መሄዳቸው አሁን ግን ጥሩ ነው፣ ግን ሄደው ምን አደረጉ ነው? ምን ያደርጋሉ ነው ጥያቄው።
ምን ያደርጋሉ ብለው ይጠብቃሉ እርስዎ? ፕሬዚደንት ኦባማ ቅድም የዘረዘሯቸው ነገሮች አያውቁም ብለው ያስባሉ ወይም ችላ ይሏቸዋል ብለው ያስባሉ?
ያውቃሉ ያውቃሉ። እንግዲህ ዋናው መርኋቸው ዲፕሎማሲ።
ምን ይጠብቃሉ ከጉብኝታቸው?
ከጉብኝታቸው በህዝብ ፊት ለፊት ቢናገሩ ደስ ይለኛል፣ ኢትዮጵያን በመውቀስ። ግን እንግዳ ሄዶ ሆኖ የሚሄድ መሪ በህዝብ ፊት የጋበዘው መንግስት አያሳጣም። ከጀርባ ግን እንደዚህ ካላደረጋችሁ በዚህ ጊዜ ውስጥ ይሄንን እርምጃ እንወስዳለን፣ የፖለቲካ መሪዎች እንዲፈቱ፣ የጋዜጣ ጸሐፊዎች፣ የሚዲያ ሰዎች እንዲፈቱ፣ ሰብአዊ መብት እንዲፈታ፣ እንደዚህ ካላደረጋችሁ ይህንን እርምጃ እንወስዳለን ማለት ግን አለባቸው። መንግስትም ደግሞ ይህን ሰምቶ ተፈጻሚ ማድረግ አለበት። ያንን ነው የምጠብቀው።
የአፍሪካ ህብረት አዲስ አበባ ላይ ባይኖር ኖሮ ፕሬዚደንት ኦባማ ይጎበኙ ነበር ኢትዮጵያን ብለው ያስባሉ?
እንግዲህ እሱን አላውቅም።
ዶክተር ጌታቸው
ግን የአዲስ አበባ የኢትዮጵያ የአፍሪካ ህብረት አዲስ አበባ መኖር ስበት አለው። ግን ባይኖር ኖሮ ይሄዳሉ አይሄዱ ያንን ማንም የሚያውቅ ሰው የለም።
ይህንን መጽሐፍ ያሳተመው አልጎራ አሳታሚ ስለ መጽሐፉ ጠቅለል ያለ ማብራሪያ ጽፎ ነበርና ድንቅ ምርመራ ነው ያደረጉት በሁለቱ ሀገሮች ግንኙነት ላይ፣ ከ100 ዓመት በላይ በዘለቀው ግንኙነት ላይ፣ በዲፕሎማሲያዊ ግንኙነቶቻቸው ላይ ሰነዶችን ከአርካይቭ እያወጡ እንደተመለከቱ፣ የመንግስት ሰነዶችን እንዳዩ፣ የመንግስት ባለስልጣናትን ኢንተርቪው እንዳደረጉ፣ ቃለ ምልልስ እንዳደረጉ፣ ብዙዎቹን ወደ አማርኛ እንደመለሱ እና የፖለቲካ ሳይንስ ክህሎት ሙያዊ ክህሎቶን ወይም ፖለቲካል ሳይንስ ኤክስፐርቲዝ ነው የሚለው በጽሁፉ እነዚህን ክንዋኔዎች ለመተንተን እንደተጠቀሙባቸው አስቀምጧል አልጎራ ፐብሊሽንግ። ሌሎችም በጣም ብዙ አስተያየቶቻቸውን የሰጡ ምሁራን አሉ በዚህ መጽሐፍ ላይ። ወደፊት መለስባቸዋለሁኝ ወደ እነሱ እና ይሄ መጽሐፍ በጣም ስፋት ያለው የሁለቱን ሀገሮች ታሪክ የሚያሳይ ነው እና በቅርበትም የሚናገር ነው። እንደው እንደ አንድ ቀልድ ከሚመስል ነገር ልነሳና እስቲ ወደዚህ መጽሐፍ ከመግባቴ በፊት ዶክተር ጌታቸው ገጹን ያዩ አንዳንድ ሰዎች ምን አሉ? ምነካው ዶክተር ጌታቸው እስቲ አሁን የ3000ና 4000 ዓመት ታሪክ አክሱም ሐውልትን ከዋሽንግተን ቅስት ጋር ጎን ለጎን እንደዚህ እኩል አቁሞ ማሳየቱ ምን ማለቱ ነው የሚሉ ነበሩና እስቲ ዶክተር ጌታቸው ምን ይላሉ እርስዎ?
በነገራችን ላይ መጽሐፉ ሽፋን ላይ የተሳለው ስዕል በልጄ አርቲስት በሆነች በህሊና ነው የተሳለው። የአክሱም ሐውልት 1700 ዓመት ገደማ ያለውንና ዋሽንግተን ዲሲ የሚገኘውን የአሜሪካን ሐውልት 250 ዓመት ገደማ ያለውን አንድ ላይ ዘመም ብለው በጭንቅላታቸው ሲገናኙ ያሳያል። ይህ እንግዲህ ትልቅ ምሳሌ ያለው የድሮው አገር 3000 ዓመት ያላት አገር 500 ወይም 400 ዓመት ካላት አገር ጋር ተገናኙ ለማለት ነው። እነኚህም ሁለቱም ሐውልቶች ደግሞ በሁለቱ አገሮች ሰንደቅ ዓላማዎች ከበስተኋላ የታጀበ ነበረ እና ትልቅ መልእክት አለው። የጥንታዊት አገርና አዲሲቷ አገር ተገናኙ ለማለት ያህል ነው።
አመሰግናለሁኝ ዶክተር ጌታቸው። እና እስቲ ዘለቅ እንበልና ወደ ውስጥ እንጀምር። ከፕሬዚደንት ቴዎዶር ሩዘቬልት ዘመን ጀምሮ የነበረውን ታሪክና ያኔ ነው 26ኛው ፕሬዚደንት በነበሩ ጊዜ ነው ለመጀመሪያ ጊዜ የሁለቱ ሀገሮች ጥንስስ የተጀመረው?
አሁን በቴዎዶር ሩዝቨልት ጊዜ ነበረ። ኢትዮጵያንን አሜሪካኖች ቀደም ብለው ያውቋት ነበረ፣ ስለ ታሪኳ፣ ስለ ጂኦግራፊ አቀማመጧ፣ የቆየ የክርስትና ሃይማኖት ተከታይ እንደነበረች፣ የመጽሐፍ ባህል እንዳላት፣ ቀደም ብሎ ከአውሮፓኖች ጋርም እንደሚገናኙ ሄሮዶትስ እንኳን ምን ብሎ ጽፎ ነበረ የግሪክ አማልክት ማምሻቸውን ኢትዮጵያ ሄደው ከንጹሃን ኢትዮጵያውያን ጋር ይያረፉ ይመለሳሉ ብሎ የጻፈበት ነበርና ኢትዮጵያ የቆየ ታሪክ ነበራትና እቺን አገር ይጓጓት ነበር። ብዙዎችም ደግሞ ለአደንም ይያሉ ይሄዳሉ ለማጣትም ብለው የሚሄዱ አሉ። እና በዛ ምክንያት ነበር የተጀመረው የኢትዮጵያና የአሜሪካ ግንኙነት።
እና እንዴት ወደ ይፋዊ ግንኙነት ዘለቀ?
እሺ እንግዲህ አንደኛ የአጼ ምኒልክ በአድዋ ላይ ጣሊያንን ድል ማድረግ በ1896 በአውሮፓኖች አቆጣጠር ያ ታላቅ ትምህርታዊ የሆነ የጦር ውጤት ነበረ። አውሮፓኖችም ኢትዮጵያ አሁን ደሃ ወይንም ወደ ኋላ ቀር አገር አይደለችም ከኛ ጋር እኩል ነች ብለው የተቀበሏት ነበረ። ልክ የአፍሪካ ጃፓን ነች ብለው ያዩዋት ነበረ። ምክንያቱም ጃፓን ነጩን አገር ሩሲያን አሸንፋ ነበረ። ጥቁሯ አገርም ኢትዮጵያ ነጩን አገር ጣሊያን አሸንፋ ነበረ። አንዳንዶችም ደግሞ በተለይ ጥቁሮች አፍሪካን አሜሪካዎችም አፍሪካኖችም ይህ የነጭና የጥቁር ትግል ነው፣ በዚህ ትግል ላይ ነጩ ተሸንፎ ጥቁሩ አሸነፈ የሚባል ያ ሁሉ ነበረ። እና ያ ቀልብ የሚስብ ሁኔታ ነበረ። ያም ሆነ ይህ ዊሊያም ኤሊስ የሚባል በጣም የታወቀ ቱጃር ከቴክሳስ ነው። ዎል ስትሪት ላይም በዚያን ጊዜ እንግዲህ የታወቀ ጥቁር እሱ ነበር። በአሜሪካ ሀገር ይነግድ ነበረ። ስለ አጼ ምኒልክ ስለ አድዋ ሰምቶ እኚህን ሰውዬ ሂጄ ማየት አለብኝ ብሎ ከሚስቱ ጋር አጼ ምኒልክን ሄዶ ጎበኘ። እንዲያውም በወርቅ የተሸለመ ሽጉጥ ይዞላቸው ነበር ይሄለ እና አጼ ምኒልክንም አስፈቅዶ የጥጥ ማምረቻ እርሻ ደቡብ ኢትዮጵያ ውስጥ እንዲሰጠው ጠይቆ ያን ሁሉ አግኝቶ ነበረ። እና ይህ ሰው እቺ ታላቅ ሀገር የአፍሪካ ታላቅ ሀገር ከአሜሪካ ጋር የንግድ ቁርኝነት እንድታደርግ በጣም ስለሚፈልግ መንግስታትን የአሜሪካን ፕሬዚዳንቶቹ እየመጣ ይጠይቅ ነበረ። ያ በዛ እንዳለ ፈረንሳይ ሀገር ማርሴልስ ከተማ የአሜሪካን ሀገር ቆንስላ የነበረ ሮበርት ፒት ስኪነር የሚባል እንዲሁ ኢትዮጵያ እኮ የምትባል ሀገር ወደፊት በአፍሪካ ውስጥ ታላቅ ሀገር የምትሆን ገናና ሀገር የምትሆን ነጻነቷን ይዛ ባህሏን ጠብቃ የቆየች ሀገር ነች እና እቺ ሀገር ከአሜሪካ ጋር መገናኘት አለባት ብሎ ብዙ ይለፋ ነበረ። በዚህን ጊዜ የአሜሪካ መንግስታት ብዙም አልተቀበሉትም ነበረ። ግን በመጨረሻ ላይ እንዲያውም ከስቴት ዲፓርትሜንት ጋር ሲጻጻፍ በመጨረሻ ፕሬዚደንት ቴዎዶር ሩዝቨልትን በግንባር አግኝቶ አስረዳቸው። እና በዛ ምክንያት ነው እንግዲህ ቀስ በቀስ የመጀመሪያው ግንኙነት በዲፕሎማሲ ሳይሆን በንግድ እንዲጀመር ተደርጎ ያ እያደገ ወደ ትልቅ ዲፕሎማሲና የኤምባሲ መከፈት ደረጃ ደረሰ።
ዶክተር ጌታቸው ኒውዮርክ ሃርለም ውስጥ ቤተ ክርስቲያን አለ፣ የአቢሲኒያ ቤተ ክርስቲያን ይባላል ወይም ቸርች ኦፍ አቢሲኒያ ነው የሚባለው። ከኢትዮጵያ የመጡ ነጋዴዎች 400 የሚሆኑ ነጋዴዎች ይመስለኛል። እና እነሱም እንደዚሁ በሁለቱ መካከል ድልድይ ለመፍጠር የፈጠሩት ታሪክ አለ ይባላል
ነው። እንግዲህ ምንድን ነው ኢትዮጵያኖች ነጋዴዎች እንግዲህ በዛን ጊዜ ኢትዮጵያን ነጋዴዎች ነበሩ።
አዎ የታወቀ ነው። የረጅም ጊዜ ከሩቅ ምስራቅ ጋር ከህንድ ጋር ሁሉ የሚናገድ ታሪክ ነበረ የኢትዮጵያ ታሪክ የነበረው። ወደኋላ ስንመለስ
በወቅቱ በዓለም ላይ አራት ታላላቅ መንግስታት ነበሩ፣ የሮም፣ የአክሱም፣ ፐርዣ፣ አሁን ኢራን እና የቻይና ነበሩ። እነኚህ ታላላቅ ግዙፍ መንግስታት ነበሩ። ወደ ጥያቄ ለመመለስ ኢትዮጵያ ከኢትዮጵያ የመጡ ነጋዴዎች በእሁድ ቀን ቤተ ክርስቲያን ሄዱና ለማስቀደስ ለመጸለይ ገብተው ተቀመጡ። ፊት ለፊት ተመተው ሰዎች ነጮች መጥተው ጥቁሮች ወደ ኋላ ነው የሚቀመጡት በባህላችንና ወደ ኋላ ሂዱ ሲባሉ እንዴ በነጭና በጥቁር መካከል ደግሞ ምንድነው በእግዚአብሔር ቤት አንደኛ ይህን ነገር ዘይቤ አናውቁም፣ በዛ ላይ ደግሞ በእግዚአብሔር በመጸለያ በአምልኮ ቤት ውስጥ እንደዚህ አይነት እንዴት ይደረጋል ብለው ሲወጡ ጥቁሮች ተከትሏቸው ወጡ። በዛ ምክንያት ሄደው አበሲኒያን ቸርች የሚባል ከፈቱ። ብዙ ጊዜ ጥቁሮች ነጮች ጋር እየሄዱ ነበር የሚጸልዩት። በዚህ በዘረኝነት ምክንያት እየወጡ የራሳቸውን ከዚያ በኋላ የራሳቸውን ቤተ ክርስቲያን መመስረት ጀመሩ። አበሲኒያን ቸርች ይላሉ፣ ዛዮን ቸርች ይላሉ፣ አፍሪካን ቸርች ይላሉ። እንደዛ እያሉ ልዩ እንግዲህ ተለያየ ፖለቲካውም በኢኮኖሚውም በህብረተሰብም በሃይማኖትም የአሜሪካ እንትን እየተለያየ ሄደ እና በዛ ምክንያት አቤሲኒያን ቸርች ብለው መሰረቱ። እንግዲህ 200 ዓመታቸውንም ሲያከብሩ በዚህ መጽሐፍም ውስጥ ተጠቅሷል። እነኚህ የቤተክርስቲያኒቷ አባላት ካህኑም ሆነው ኢትዮጵያን ሄደው ጎብኝተዋል። ያው ኢትዮጵያን እንደ ሌላዋ ሁለተኛው ኢየሩሳሌም አድርገው ነው የሚያዩት። በዛ ምክንያት ነው
በዚህ በምዕራቡ ንፍቀ ክበብ የመጀመሪያው የጥቁር ቤተክርስቲያን ነው ተብሎ ነው የሚነገረው።
ነው
እና የኢትዮጵያ ሚሌኒየም የተከበረ ጊዜም እንደዚሁ 400 የሚሆኑ ልዑካን ሄደው ነበር መሰለኝ ወደ ኢትዮጵያ።
ልክ ነው። በዚያን ጊዜ ሬቨረንድ ባት የሚባል ሰውዬ በመምራት ሄዷል። በነገራችን ይህ ቤተክርስቲያን በአሜሪካን ፖለቲካ ውስጥ ታላቅ ሚና የተጫወተ ነው። ለመጀመሪያ ጊዜ ጥቁሮችን ሰብስቦ የስራ ሙያ ያሰለጠነ በዲፕሬሽን ጊዜ በ1930ዎቹ ዓመተ ምህረት ውስጥ የኢኮኖሚ ቀውስ በነበረበት ጊዜ ምግብ እያቀረበ ስራ እያሰለጠነ ስራ የሚያስይዝ ከመንግስት አልፎ ቀድሞ በመገኘት ደሃውን የሚረዳ የነበረ ነው። ከዛ በኋላም ደግሞ ታላላቅ መሪዎች እንደነ ፊደል ካስትሮ ሁሉ መጥተው እዛ ነበር ንግግር ያደረጉት። ጃንሆይ መጥተው ያንን ቦታ ጎብኝተው የወርቅ መስቀል ሰጥተው አሁን በቤተክርስቲያኒቷ ውስጥ ትልቁ የወርቅ መስቀል ጃንሆይ ለዚህ ቤተክርስቲያን የሰጡት ነበር።
የሚገኘውም በጥቁሮች መኖሪያ አካባቢ ታሪካዊ በሆነ አካባቢ ነውና
ሃርለም እንግዲህ ሃርለም ሬኔሳንስ ይባላል። የስነ ጽሁፍ፣ የሲኒማ፣ የቲያትር የነዚህ ሁሉ መካ ወይንም እምብርት የሆነች ነች ዓለም።
ወደዚህ ጉዳይ ወደፊት መቼም መመላለሳችን አይቀርም ዶክተር ጌታቸው፣ ሰሞኑንም የኢትዮጵያና የአሜሪካ ግንኙነት ታሪክ የምንነጋገርበት ስለሆነ እስቲ አሁን ዘለቅ እንበልና ቅድም ያነሱልኝ በፕሬዚደንት ቴዎዶር ሮዘቨልት ጊዜ የተጠነሰሰው የሁለቱ ሀገሮች ግንኙነት ወደ ዲፕሎማሲያዊና ይፋ ወደሆነ ግንኙነት በምን ሁኔታ ተሸጋገረ? እንዴት ነው ጠንካራ የሁለት እኩል ሀገሮች ግንኙነት የሆነው? መቼ ነው የኢትዮጵያና የአሜሪካ ግንኙነት?
እንግዲህ አሜሪካኖችም ኢትዮጵያን ይፈልጉ ነበር። በተለይ ደግሞ የቀዝቃዛው ዓለም ጦርነት በተነሳበት ጊዜ ነጻ አገር በአፍሪካ ውስጥ እንግዲህ ነጻው አገር አገሮች ሁለት ናቸው፣ ላይቤሪያም ደግሞ ነጻ ይህን ያህልም አትባልም፣ ምክንያቱም የአሜሪካ ከአሜሪካ
የጥበቃ ስር ነበረች፣
ውጭ ያቋቋማት ነች። የአሜሪካን አይነት ሰንደቅ ዓላማ ነው የሚከተሉት። ሞንሮቪያ ፕሬዚዳንት ሞንሮ፣ ላይቤሪያ ሊበርቲ፣ በዛ የተቆራኘ ነው። ኢትዮጵያ ግን ለብቻዋ ነጻ የሆነች ሀገር ነበር።
ይሄ ማለት የቀዝቃዛው ጦርነት ጊዜ ሳይሆን የቅኝ ግዛት ዘመን ለማለት ፈልገው ነው።
ይሄ በቅኝ ጊዜ ዘመን እንግዲህ ራሷን የቻለች ነች። ከሌሎቹ ጋር አሜሪካኖች ሊገናኙ አይችሉም፣ ምክንያቱም በቅኝ ግዛት ውስጥ ስለነበሩ የሌላ አገር ይዞታ ሄደው ሊያነጋግሩ ወይንም ግንኙነት ሊያደርጉ አይችሉም። ነጻ መንግስት እንዳፈቀዳት የነጻ የፎረም የውጭ ፖሊሲ የምትከታተል ኢትዮጵያ ነች። ከእሷ ጋር ግንኙነት ለማድረግ ሞክር ፈለጉ። ምክንያቱም አንደኛ ጠበብቶች፣ የሳይንስ ጠበብቶች፣ የእርሻ ጠበብቶች፣ ኢትዮጵያ የአዝርዕት የፍራፍሬዎች፣ የአታክልት እነዚህን የመሳሰሉ የበለጸገች ስለሆነ ያንን ለማጥናት ኢትዮጵያ ለም የተፈለጉ አንዳንድ ኢትዮጵያ ውስጥ የሚበቅሉትንም አዝርት ወደ አሜሪካ እያመጡ እያበቀሉ እንዴት አድርገው ሊራባ እንደሚችልም ያጠኑ ነበረ። በዚህም በሶሲዮሎጂ በአንትሮፖሎጂ በዛ አካባቢ ደግሞ ትምህርት ያላቸው ሰዎች ኢትዮጵያ እየሄዱ ለማጥናት ፍላጎት ነበራቸው። እየሄዱ አጠኑ። አንዳንዶቹም ደግሞ እንደዚሁ እየሄዱ አዳዲስ ነገሮችን አዩ። ለምሳሌ የቤተ እስራኤሎች ኢትዮጵያን አይሁዶች መኖር በጣም አስገረማቸው። ለአውሮፓ ሄደው ለአሜሪካ እየመጡ አንድ የኒውዮርክ ጋዜጣ ጸሐፊ የነበረ ሰውዬ እዛ ሄዶ አይቶ መጥቶ ኢትዮጵያ ውስጥ እኮ ይሄ ነገር አለ ብሎ እና የአሜሪካኖችንን የአውሮፓዎችን ቀልብ ሳበይ ይሄ ሁሉ በዛ ምክንያት አሜሪካዎች ወደ ኢትዮጵያ እንግዲህ አዘነበሉ። ኢትዮጵያም ደግሞ እንደዚሁ አሜሪካን በጣም ትፈልግ ነበረ። ምክንያቱም የአሜሪካ ጥበብ፣ ቴክኖሎጂ፣ የትምህርት ተቋሟ ለኢትዮጵያ ይጠቅማል የሚል ፍላጎት ነበራቸው እና ኢትዮጵያን እንደ ኢትዮጵያ አሜሪካንን ተንተርሳ ልታድግ ትችላለች የሚል እምነት ነበራቸው። እንዲሁም ኢትዮጵያ አሜሪካንን ትፈልግ ነበረ፣ ምክንያቱም ጎረቤት ያሉት ቅኝ ገዢዎች እንደ እንግሊዝ፣ ፈረንሳይ፣ ጣሊያን ወዘተርፈ ያሉት ሀገሮች በመልካም አይን ኢትዮጵያን አየውም ነበረ፣ ቅኝ ለመግዛት ይፈልጉ ነበረ። ስለዚህ አሜሪካ ጋር ሽርክና ማቋቋም ወይም መመስረት እነኚህ ሰዎች እንዲያው ገለል እንዲሉ ያደርግልናል የሚልም ፍላጎት ነበር። ያም በኢትዮጵያን ቀልብ ሳበ። በሌላ መንገድ ደግሞ ኢትዮጵያ መንግስታት ከአጼ ምኒልክ ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ አፍሪካን አሜሪካኖችን እናንተ ወደ አገራችሁ ወደ ኢትዮጵያ ኑ፣ እውቀት ያላችሁ እውቀታችሁን ይዛችሁ ኑ እያሉ ይጋብዙ ነበርና
ጥቁር አሜሪካውያንን
እና በዛ ምክንያት እንግዲህ ጥቁር አሜሪካኖች ወደ ኢትዮጵያ ተመልሰው ኢትዮጵያን ኤርላይንስም በትምህርትም በሌላ በኩል እነቱም ዘነበው ትምህርት ቤት እንዲቋቋም ኢትዮጵያን ኤርላይንስ በጠላት ጊዜም እንደዚሁ ኢትዮጵያን ሄደን ረዳለን ብለው ሰላማዊ ሰልፍ ሁሉ የወጡ ጥቁሮች ነበሩ። አሜሪካኖች ወደዛ
ተለበሉ
እና እንደዚህ አይነት ግንኙነት ነበር። እነኚህ ግንኙነቶች ደግሞ ሁልጊዜ ሰላማዊ የሆኑ ሳይሆን ውጣ ውረድ ወይንም ከፍና ዝቅ የሚልበት ጊዜ ነበር።
ውጣ ውረዶቹ ምንድን ናቸው? የኢትዮጵያ አየር መንገድ፣ የሰላም ጓዶች፣ ትምህርት፣ ኢንቨስትመንት፣ የጣሊያን ወረራ ዘመን፣ የደርግ አገዛዝ ዘመን፣ የኢትዮጵያና የሶማሊያው ዚያድ ባሬ ጦርነት፣ የኤርትራ ጉዳይ፣ የመንግስቱ ኃይለማርያም ከሀገር መውጣት፣ የኢትዮጵያና የኤርትራ ጦርነት፣ ሌሎችም ጉዳዮችን ይዟል ውይይታችን። ወደ ሌሎች በሌሎቹ ጉዳዮች ላይ በሌሎች ዝግጅቶች ይመለሳሉ ዶክተር ጌታቸው። ሙሉን ቃለ ምልልስ ከዌብሳይታችን ማግኘት ይቻላል።
አድማጮች አሁን የማጠቃለያ ዜናውን ላሰማ። የዩናይትድ ስቴትስና ኬንያ ዓለም አቀፍ ሽብር የደቀነውን አደጋ ለመከላከል በጋራ ይቆማሉ ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። በትላንትናው ዕለት ናይሮቢ የገቡት ፕሬዚዳንት ኦባማ ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ በዋናነት የሶማሊያውን እስላማዊ ጽንፈኛ ቡድን አልሻባብን በመዋጋት ያደረጉትን ጨምሮ ስኬታማ የጸረ ሽብር መደጋገፍ ያሉት መጠነ ሰፊ የትብብር ግንኙነት በሁለቱ ሀገሮች መካከል መኖሩን ነው ኦባማ የተናገሩት። አክለውም ለበርካታ ዓመታት በዘለቀው የሶማሊያ ብጥብጥ ሳቢያ ከመኖሪያ ቀያቸው የተፈናቀሉ በብዙ መቶ ሺዎች የሚቆጠሩ ስደተኞችን ተቀብላ በማስተናገዷ ኬንያን አመስግነዋል። ሚስተር ኦባማ በዚህ ንግግራቸው ኬንያ ለእድገትና ብልጽግናዋ ደንቃራ ሆኖ የተደቀነባትን ፈተና ለመጋፈጥ አገራቸው ከኬንያ ጋር በመተባበር እየሰራች መሆኗን አመልክተው ሙስናን ለመዋጋት ላሳዩ ቁርጠኝነትም ሚስተር ኬንያታን አወድሰዋል። የአገሪቱ ከፍተኛም ሆኑ የበታች ባለስልጣናት ጉቦ መቀበላቸውን ሊያቆሙ ይገባል ሲሉም አሳስበዋል። ዜጎችን አዳዲስ የንግድ ስራዎችን ከመጀመር ያደናቅፋል ነው ያሉት። የተመሳሳይ ጾታ ግንኙነቶችን በተመለከተ ጥያቄ የቀረበላቸው የዩናይትድ ስቴትሱ ፕሬዚዳንት አንድ አገር በጾታ ዝንባሌና ምርጫቸው ሳቢያ ሰዎችን ማግለል የለባትም ሲሉ መልሰዋል። የተመሳሳይ ጾታ ጉዳይ የኬንያ ጥያቄ አይደለም ያሉት ኬንያታ በበኩላቸው በህዝባችን ላይ ያለ ፍላጎቱ የምንጭንበት ጉዳይ አይደለም ብለዋል። የቱርክ ተዋጊ ጀቶች በሶሪያ የሚገኘውን ራሱን እስላማዊ ግዛቶች በሚል የሚጠራውን ጽንፈኛ ቡድን የጦር ካምፖች፣ እግረኛ ጦሯ ደግሞ በሰሜናዊ ኢራቅ ያሉ የኩርዲሽ ሰራተኞች ፓርቲ በምህጻረ ቃሉም ፒኬኬ በመባል የሚታወቁም ቡድን ይዞታዎች ሌሊቱን አጥቅተዋል። አድማጮች፣ የማጠቃለያ ወሬዎቹ እነኙ ነበሩ።
And I know she'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. But at least we'll both be beautiful and stay forever young. This I know, this I know. She told me don't worry.
Abel Tesfaye ነው እየሰማችሁ ያላችሁት። ካናዳዊው አቤል ተስፋዬ በባንዱ ስምም The Weeknd እየተባለ ይጠራል። በዛሬ የአሜሪካ የደረጃ ሰንጠረዥ ወይም ቢልቦርድ ላይ የሰማችሁት ካንት ፊል ማይ ፌስ ሁለተኛ ነው። በነገራችን ላይ በሰንጠረዡ ላይ አስረኛ ቦታ የሚገኘው ዘ ሂልስም የአቤል ሙዚቃ ነው። በዚሁ ልንሰናበት ነው። ክቡራትና ክቡራን አድማጮች፣ ፕሮግራሙን በስቱዲዮ የመራችልን ጽሆን ግርማ ነች። ቴክኒሽያኑ ኬቨን ፓውለር ነው።
በመላ ባልደረቦቻችን ስም የምንሰናበታችሁ ያስተናገድናችሁ አሉላ ከበደና
እኔም ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ጤና ስጠልን።
በደህና ደሩ።
Everywhere, what deep in love? Yes, I know, yes, I know, girl, I know. She told me, don't worry about it. She told me, don't worry no more. We both know we can't go without it. She told me, you'll never be in love. I can feel my face when I'm with you. I can feel my face when I'm with you.
This program has come to you from the Voice of America, Washington.